የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን ያክብሩ ሰላምታችንን ያስቀደምን የዛሬ የሰኔ 4 ቀን 2009 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የጁን 11 2017 ቀን ብራችንን ይዘን ቀርበናል። በቅድሚያ ሞሪሾ ግን ያማራ ድርጅት በሰሞኑ በዳያስፖራው እየተናፈሰ ስላለው ጽራ ማራ ቅስቀሳ አስመልክቶ የሰጠውን መግለጫ እናስደምጣለን። ከዚያም አንድ አጭር ማስታወቂያ ይነበባል። በመቀጠልም የሳምንቱ ዋና ዋና ዜናዎች እናቀርባለን። ከዜና በኋላ አንድ ከደህረ ገጽ የተገኘ ትግራይ በልማት ወደ ኋላ ቀርታለች በሚል የተቀኘ ጽሑፍ እናስደምጣለን። በመጨረሻም የሬዲዮኑ ሳምንታዊ መልእክት ከቀረበ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
Hello.
የሻለቃ ዳዊት የዋሽንግተን ሲያትል ንግግር በሞረሽ እይታ። ሰዎች መልካም ሲሰሩና ሲናገሩ ማመስገን፣ መጥፎ ሲሰሩና ሲናገሩ ደግሞ መምከርና መገሰጥ ተገቢ ነው። ምንጊዜም ሁሉም ሰው ሕይወቱን ሙሉ ስህተት ብቻ እየሰራ አይኖርም፣ መልካም ነገሮችን ይሰራል። ልዩነት የሚኖረው የትኛው ሥራው ነው የሚያመዝነው፣ መልካሙ ወይስ መጥፎ የሚለውን መመዘኑ ላይ ነው። በዚህ ረገድ የሻለቃ ዳዊትን ሥራዎች መዝኖ የማሞገሱም ሆነ የመውቀሱ ተግባር እርሳቸውን የሚያውቁ አብረዋቸው የሠሩ የትምህርትና የሥራ ባልደረቦቻቸው ተግባር ይሆናል። ሞረሽ ወገኔ አማራ ድርጅት ለአማራ ነገድ ድምፅ ለመሆን የበኩሉን ድርሻ በመወጣት ላይ ያለ ድርጅት ነው። ስለዚህ ሻለቃውን በዚህ ንግግራቸው ላለፉት 5 ዓመታት ሲጮህባቸው የነበሩ አንኳር ጉዳዮችን እያነሱ አማራውን ሲያወግዙ፣ በጠላትነት ፈርጀው የዘር ፍጅት በፈጸሙ ግለሰቦችና ስብስቦች ፊት በኩራት ቆመው በመናገራቸው ከልብ ልናመሰግናቸው እንወዳለን። ዳዊት ይህንን የተናገሩት ከሞረሽ ሞገስና ምስግና ፈልገው አይደለም፣ ድርጊቱ እውነት ስለሆነ ብቻ ነው። በሌላም በኩል እርሳቸው ኢትዮጵያዊ እንጂ አማራ ሆኜ አስቤ አላውቅም ቢሉንም ትንሽ ሥጋ እንደ መርፌ ተወጋ፣ ምንም ብጠላው በወንድሜ ግንባር ደም አለይበት የሚለው የአባቶቻችን አባባል አስሮ የያዛቸው ብቻ ሳይሆን እንደ ሰብአዊ ፍጡር በአማራው ላይ የተፈጸመው የዘር ፍጅት የሰው ልጅ ሊገምተው ከሚችለው በላይ በመሆኑ እንደ ሰው እንደ አንድ ኢትዮጵያዊ ዜጋ አስበው የደረሱበት ድምዳሜ እንደሚሆን ይታመናል። በሌላ በኩል ዘረኛ የትግሬ ወያኔ አገዛዝ ዓላማና በአማራው ላይ የፈጸመው ያለው የዘር እልቂት ማንም ሊሸፋፍነው ከመችለው በላይ ሆኖ ገዝፎ ይወጣ በመሆኑና ይህንንም ህዝቡ በግልጽ በመቃወም ይተዋደቀለት በመሆኑ አድበስብሰው ሊያልፉት ከመማይችሉበት ደረጃ ያደረሱ መሆኑን መገንዘባቸው እንደሆነ መረዳት ይቻላል። ሻለቃ ዳዊት ወልደ ጊዮርጊስ ላያሌ አመታት በዝምታ ወይም በይሉኝታ ወይም በሌሎች ምክንያቶች አፍነው ይዘውት የኖሩትን ሀቅ በዋሽንግተን ሲያትል የአገራዊ ንቅናቄ በጠራው ህዝባዊ ስብሰባ ላይ ከኛ ጋር ነው የኛ ዓላማ አራማጅ ነው ብለው የሚያምኑትን ቡድኖችና ድርጅቶች በሚያስከፋ መልኩ ብዙ ርቀት ተጉዘው ይህን የመሰለ ንግግር አድርገዋል። በመሆኑም እንደ ሞርሾ ግን የአማራ ድርጅት አይነት ላሉ አማራው በዘር ላይ በዘር ተለይቶ የዘር ማጥፋትና የዘር ማጥላት ወንጀል ተፈጽሞበታል እየተፈጸመበትም ነው ተደራጅቶ ህልውናውን ማስጠበቅ አለበት ብለው ለሚያምኑና ለሚታገሉ ድርጅቶች የቆሙበት መሰረት የጠጠር አለት የገዘፈ ወነት መሆኑን ወዳጅም ጥላትም በግልጽ እንዲያውቀው በማድረጋቸው ምስጋናችን የላቀ ነው። ሻለቃ ዳዊት ወልደ ጊዮርጊስ በስብሰባው ወቅት ንግግራቸውን የጀመሩት በመስለገጽ ፌስቡክ ከጓደኞቻቸው ጋር የተለዋወጡአቸውን መልእክቶች በንባብ በማሰማት ነበር። ማብራሪያቸውን በመቀጠልም የአገር ቤቱ ህዝብ ከዳያስፖራው መቅደሙን በውጭ ያለው ልዩነት በውስጥ አለመኖሩን ዩያኔ ጥንካሬ የተመሰረተው በተቃዋሚው ድክመት እንደሆነ የተቃዋሚው አለመተባበር እንጂ ወያኔ ያማራውና የኦሮሞውን ህዝባዊ እንቢተኝነት እንቅስቃሴ ተገፍቶ ከመወድቅበት ደረጃ ላይ እንደነበር አስረድተዋል። ስለዚህም ወያኔ ቢወድቅ ምን ማድረግ እንዳለብን ዝግጅት የለንም በማለት ደምድመዋል። አያይዘውም የሽግግር መንግስት ይመስረት የሚል ሁኔታ ቢፈጠር ለንግግር ቅረቡ የሚል ጥሪ ቢመጣ ይዘነው የምንቀርበው የጋራ አጀንዳ የለንም ፉከራና ዲስኩር ብቻ ዝግጅት የለም በማለት አለን መጣን ደርሰናል በማለት በብዙሃን መገናኛ መስታሪያዎች የሚደነፉትን ዝግጅት አልባ ቡድኖችንና ድርጅቶችን ኮንነዋል። ሻለቃ ዳዊት አዲስ አበባ ውስጥ አንድ የተቋጠረና በቂ ዝግጅት ያለው ድርጅት ቢኖር ኖሮ የኦሮሞውና የአማራው እንቅስቃሴ ለድል ይበቃን እንደነበር በቁጭት ተናግረዋል። ከሁሉም በላይ የመገናኛ ብዙሃን ባለቤት የሆኑ ቡድኖች እንቅስቃሴውን የምንመራው እኛ ነን እያሉ ለእንቅስቃሴው የተለያዩ ስሞች በመስጠት ሲዘገብ የነበረው ውሸት እንደነበር እንዲህ ሲሉ እውነቱን በፊታቸው ቆሞ አጋልጠዋል። የጎጃምና የጎንደርን እንቅስቃሴ ማንም የረዳቸው የለም እንቅስቃሴውን በእሳት መረጃ ከመስጠት በስተቀር የተደረገ ሌላ ነገር አለመኖሩን አጋልጠዋል። ዳዊት ስለ አንድነት አስፈላጊነት ባነሱበት ቦታ ላይ አናሳ ብሔረሰቦች ከኢትዮጵያነት ጋር ጠላትነት የላቸውም የኦሮሞ ነጻ አውጪ ግንባር ከኢትዮጵያ የመገንጠል ዓላማ እንዳለው ገልጸው የዚህ ድርጅት አባሎች የነበሩ ሰዎች እውነታውን ተረድተውና አገናዝበው ODF የኦሮሞ ዲሞክራሲያዊ ግንባር የሚል ድርጅት መስርተው ከኦነግ የመገንጠል ዓላማ ወጥተው ለኢትዮጵያ አንድነት እየታገሉ መሆኑን አስረድተዋል። ለዚህም የኦሮሞውና የአማራው አንድነት መፈጠር ለኢትዮጵያ አንድነት መሰረት መሆኑን አጽንኦት ሰጥተው የሁለቱን ነገዶች አንድነት አስፈላጊነት የግድ እንደሆነ አስረድተዋል። ከዚሁ አያይዘው አገራዊ ንቅናቄው አለ ለማለት አይቻልም ምክንያቱም አማራው ተደራጅቶ አልቀረበም በማለት ለንቅናቄው ወደፊት መግፋት የአማራው መደራጀትና ንቅናቄውን መቀላቀል ምርጫ ሳይሆን ግዴታ መሆኑን አልሸሸጉ። ይህንንም እንዲህ ሲሉ ያጠናክሩታል። የአማራው ህዝብ በንቅናቄው ውስጥ ካልተወከለ አግራዊ ንቅናቄው አለ ለማለት አይቻልም በማለት ደምድመውታል። ሻለቃ ዳዊት የትግሬ ወያኔ ከፍተኛ ጥቃት እያደረሰ ያለው በአማራው ላይ በመሆኑ የአማራው ህዝብ ወኪል የሆነ ድርጅት መመስረት እንዳለበት ያምናሉ። ከሁሉም በላይ ወያኔ አጥብቆ የሚጠላው የኦሮሞና የአማራን አንድነት መሆኑን አውስተው ባንድ ወቅት ሟቹ መለስ ዜናዊ የአማራና የኦሮሞ ህዝብ አንድ የሆነለት ያን ጊዜ TPLF ወይም ህዋት አለቀለት ማለቱን አውስተዋል። የአማራና የኦሮሞን አንድ መሆን ለኢትዮጵያ አንድነት ዋስትና መሆኑን አስረድተዋል። ዳዊት በዚህ ንግግራቸው የምናገረው አማራ በሆንም ለአማራ አይደለም የአማራው መደራጀት አስፈላጊነትን ነው ብለዋል። አያይዘውም እንዲህ አሉ። ኦሮሞው፣ ትግሬው፣ ሶማሌው፣ ሲዳማው፣ ጉራጌው ወስተርፈ ሲደራጅ አከራካሪ አልነበረም። አማራው ይደራጅ ሲባል ጫጫታ ተጀመረ። ለምን አማራው ይደራጅ ሲባል የሚንጫጫው ለምንድን ነው በሉ ተልኳላችሁ። አማራው እየተጠቃ ያለው በፖለቲካ አቋሙ ሳይሆን በማንነቱ በአማራነቱ ነው። የአማራው ትግል የመኖር ወይም ያለመኖር ነው በማለት የአማራውን መደራጀት አስፈላጊነትና ለመደራጀቱ ምክንያቱ ምን እንደሆነ በግልጽ ቋንቋ አስረድተዋል። ይበል እንላለን ሻለቃ ዳዊት። ዳዊት ወልደ ጊዮርጊስ በዚህ ታሪካዊ ሊባል በሚችል ንግግራቸው የትግሬው ያኔ ቡድን አማራውን አምሮ እንደሚጠላ እንዲህ ሲሉ አስረድተዋል። ስብሐት ነጋ ባንድ ወቅት እኛ ወደ መቀሌ ከተባረርን እናንተ አማራውን ማለት ነው መንዝ ላይ አራግፈናችሁ ነው የምንሄደው ማለቱንና በተመሳሳይ ሁኔታ ሳሞራና መለስ በተከታታይ እንዲህ ማለታቸውን አስረድተዋል። ገድለን የቀበርነው አማራ እንዲያንሰራራ አንፈቅድለትም። አማራን አከርካሪውን ሰብረን ትከሻውን ለስክስታ ሞረጃ ተተነለት ወደ ቤተ መንግስት አይገባም በማለት በአማራው ላይ የገነቡት ጥላቻ የቱንህል የከፋና የከረፋ መሆን በተጨባጭ ማስረጃዎች አስረድተዋል። በግልጽ እንደሚታወቀው ከስንዴ መሃል እንክርዳድ፣ ከገብስ መሃል ጎስ፣ ከጥሩ ዝልል መሃል አሰር መገኘቱ አይደንቅም። በሻለቃ ዳዊት ወልደ ጊዮርጊስ የሲያትል ንግግር ውስጥም ተመሳሳይ እንክርዳዶች፣ ጎሶችና አሰሮች አልጠፉ። ለምን እንደሆነ ሆን ብሎ ሞረሾ ግኔ የአማራ ድርጅት ወቀሳ ውስጥ አይገባም። ምክንያቱም ሞረሾ ግኔ በሂስ በመከር በትችት ያምናልና የሚሰቅልህ ቀባሪ የሚሰቅብህ መካሪ በሚለው ያባቶቻችን ይትባል በጽኑ ያምናልና ሐቁ ይሆነ ሳለ ግን አንካሳ የነዛውን ወሬ ባለፈረስ አይመልሰውምና ሞረሽ በጽሁፉ ኦሮሞ የሚባል ህዝብ ያላም ከማዳጋስካር የመጡ ናቸው ብለው ነው የሚያምኑት። የኢትዮጵያ ህዝብ አማራ ብቻ ነው ብለው ጽፈዋል ያሉት ካክብሮት ጋር ውሸት ነው። ሻለቃ ዳዊት ሞረሾ ገኔ እንዲህ ብሎ የጻፈበትን ጽሑፍ ለህዝብ እንዲያቀርቡ በታላቅ አክብሮት ይጠየቃሉ። ይህ ያፎ ለምታ ከሆነ በግልጽ ሞረሾ ገኔን ይቅርታ ሊጠይቁ ይገባል። በሌላ በኩል አማራው አልተደራጀም የሚለው አባባል ትክክልም ተገቢም አይደለም። መባል ካለበት በአማራው ስም የተደራጁ ድርጅቶች በሻለቃ ዳዊትና በዶክተር ጌታቸው በጋሻው የሚንቀሳቀሰው ንቅናቄ መለስ ዜናዊ ጠፍጥፎ እንደ ሠራቸው የነገድ ድርጅቶች በኦዴፍ እና በግንቦት ሰባት ቡራኬ የተደራጁ ስላልሆነ አንቀበላቸውም ቢባል ያስኬዳል። ከዚህ በተረፈ ከአንድ በላይ ድርጅቶች በአማራ ስም ተደራጅተው ድምፃቸውን እያሰሙ መሆኑን ሻለቃ ዳዊት ለማስተባበል አልሞከሩ። እንዲያውም የጎንደር ሕዝብ መደራጀቱን ዘግይተውም ቢሆን ነግረውናል። በዚህ መልክ ለተደራጁት ዕውቅና ሳይሰጡ አዲስ እናደራጃለን ማለት ውሃን ወቅጦ ለማላም እንደ መጣር ይቆጠራል። አማራው ለመደራጀትና ያሻውን ለማድረግ የማንንም ድጋፍም ሆነ ፍቃድ አይጠይቅም። ስለሆነም ዕውቅናም በትግሉ የሚያገኘው ጸጋው እንጂ ከሌሎች በችሮታ የሚያገኘው አይደለም። አማራን ከፈጽሞ ጥፋት እንታደጋለን። የአማራው ህልውና መጠበቅ ለኢትዮጵያ አንድነት መረጋገጥ ዋስትና ነው።
Mazaz
ለማራ ተጋድሎ የገንዘብ ርዳታ በቀጥታ የአማራ ህዝብ ከዘረኛ ወያኔ ጋር ያደረገላለው ትግል የሚውል አማራውን ህልውና አስጠብቆ የዘረኛውን ወያኔን አገዛዝ በማስወገድ አንድነቷ የተነከረ ሰላሟ የተሟላ እድገቷ የተፋጠነ ኢትዮጵያን እውን ለማድረግ የተጀመረው የአማራ ተጋድሎ እንቅስቃሴ በሁለንተናዊ መልኩ ተጠናክሮ መቀጠል ያለበት እንደሆነ ሞርሾ ግኔ የአማራ ድርጅት ያምናል። ለዚህም ለታሰሩ፣ ለተፈናቀሉ፣ ለተገደሉና በወያኔ የተሳደዱ ላሉ የአማራ ልጆች የሚያስፈልጋቸውን እገዛና ድጋፍ በውጭ የሚኖረው አማራና የአማራው ወዳጅ የሆነ ሁሉ በቀና መንፈስ ወገንን ከጥፋት የመታደግ ጥረት የበኩሉን እርብርብ ሊያደርግ ይገባል። ዛሬ በወያኔ ለተጎዱ ወገኖች የምንሰጠው ድጋፍ ህዝባዊ ቢተኝነቱን በቆራጥነት ለተያያዙት ወገኖች የሞራል ስንቅ በመሆን የሚያገለግል ከመሆኑም በላይ ትግሉን ለድል እንዲበቃ ጋንን በጠጠር የመደገፍ ያህል ነውና የአማራው ልጅ የሚችለውን ሁሉ እንዲያደርግ ሞርሾ ግን የአማራ ድርጅት በአክብሮት ጥሪውን ያቀርባል። አማራው ለወገኖቹ የሚሰነዝረው የድጋፍ እጁ ከሚፈልገው ቦታ እንዲደርስ ለማድረግ ሞርሾ ግን የበኩሉን ዝግጅት ያደረገ በመሆኑ ተጎጂ ወገኖቻችን ለመርዳት ፍላጎቱ ያላቸው ወገኖች በየምትኖሩበት አካባቢ ላሉ የሞርሾ ግን አማራ ድርጅት መሰረታዊ ማህበራት ወይም በነሂድ እንደግፍ ጎፋንድሚ ወይም በቼክ በፔፓል መርዳት የሚቻልበት መንገዶች አመቻችቷል። ዛሬ ለወገናችን ማድረግ የምንችለውን ነገር ሳናደርግ ቀርተን እንቅስቃሴው ቢገታ ጸጸቱ የኛ ብቻ ሳይሆን በልጆቻችን ተወቃሽ የሚያደርገን ስለሚሆን የምንችለውን ያህል እጃችን ለወገናችን እንድንዘረጋ ግፍ በሚፈጸምባቸው ወገኖቻችን ስም ጥሪያችንን እናቀርባለን። በቀጥታ እርዳታ ለማድረግ የሚከተለው ሊንክ ላይ በመጫን መርዳት ይቻላል። www.gofundme.com ላማራ ተጋድሎ /humanitarian/support የወገናችሁ ስቃይና ሰቆቃ የኛም ሰቆቃ ነው፣ የአማራ ህዝብ እያደረገ ያለው ትግልም የኛም ትግል ነው በማለት የምትችሉትን ማንኛውንም እርዳታ እያደረጋችሁ ውድ የአማራ ልጆች ከልብ እናመሰግናለን። አማራን ከፈጽሞ ጥፋት እንታደጋለን።
አድማጮቻችን ከዝቀጥለኔ ሳምንቱን ዋናውና ዘመቻችን አስደምጣለን። ያማራ የማንነት የሁሉና ተጋድሎ አርበኞች በጎንደር ባለፈው ሳምንት በተለያዩ ግንባሮች ከፋሽቱ የትግራይ ያኔ ወራሪ ጦር ጋር ከባድ የተኩስ ልውውጥ ማድረጉንና በውጊያውም የተማረኩ ወታደሮች እንዳሉ ከግንባሩ የተሰራጨው ዜና አብስሯል። ከጦርነቱ ግንባር በተገኘው መረጃ መሰረት በጎንደር ዞን ወገራ ወረዳ በተለያዩ ስፍራዎች የዘመተው ያኔ ጦር ቁስለኛ ሆኖ መመለሱንም ለመረዳት ተችሏል። ወያኔ አማራን ህልውና ተጋድሎ ያሳብራሉ ያላችሁም ለማያዝ የላከው ጦር የመበታተን ጽዋ ስለደረሰበት ወያኔ የጦር አውሮፕላን በማሰማራት ባየር ላይ ዳሰሳ ማድረጉንም ዘገባው አስረድቷል። በላውኩል ደግሞ የትግራይ ወያኔ ፋሽታይ ቡድን በጎንደር የሚካሄደውን የአማራ ተጋድሎ አጠፋለሁ በሚል እቅድ ወራሪ ጦሩን በሶስት አቅጣጫ ለማሰማራት ማቀዱን የውስጥ አዋቂዎች ገልጸዋል። በየጊዜው ካማራው ተጋድሎ አርበኞች እየደረሰበት ያለው ጥቃት በማያሉና ያማራ ተጋድሎ አብረኞች የሚንቀሳቀሱባቸው ወረዳዎች መንደሮች ከጊዜ ወደ ጊዜ መስፋፋት ያሳሰበው ወያኔ ከሱዳንም ድጋፍ ለማግኘት ውል መግባቱን ቀደም ሲል መዘገቡ ይታወሳል። ከዚሁ ጋር ከተጋድሎ በተያዘርምጃ ያማራ ተጋድሎ አርበኞች የነቅናቄው ሰራዊት አባላት በስቃይ የነበሩ ሰኞችንም በማስፈታት የማጥቃት እርምጃ መውሰዳቸውም ተገልጿል። ባለቤትነቱ የፈርት የሆነው ንብ ኢንሹራንስ አክሲዮን ማህበር በአዲስ አበባ ሊገነባ የወጠነው የህንጻ ስራ ህገ ወጥ መሆኑን ከተቋራጭነት የተገለሉ ባለሙያዎች ገለጹ። የፈርት የንብ ኢንሹራንስ ሊያስተራ ያቀደው ህንጻ ግንባታ አላንዳች ተወዳዳሪ በፈርት ስላሉ ተጫራቾች መተላለፉ ምክንያት በማድረግ የወጣ ሚስጥር ይፋ የሆነው ወያኔ በውስጥ ያሉ የሙስና አንበሎች መካከል በተነሳ የጥቅም ትርክ መሆኑን ለመረዳት ተችሏል። የሀገሪቷን ኢኮኖሚ ለመመዝበር ላለፉት 26 ዓመታት ኤፈርት ሲጠቀምበት የነበረውና በወያኔ ፈቃድና የዞባይነት በነጻ ውድድርና ብቃትና ሙያ ያላቸው በጨረታ እንዳይሳተፉ በማገድ ይሰራበት የነበረው ህግ አልበኝነት ያስመረራቸው እየተፈጸመ ያለውን ወንጀል ይፋ አድርገውታል። ኤፈርት የንብ ኢንሹራንስ የዋና መስሪያ ቤት ህንፃውን ለማስገንባት ሲነሳ የተከተለው የግዢ ሂደት የግንባታ ስራውን ሊያከናውኑ የሚችሉ በርካታ ተቋማት እያሉ የህንፃውን ግንባታ ውድድር በማገድ ሁኔታ የተወሰኑ ተጫራቾችን እጩ በማድረግ የጨረታውን ስራ መጠቃቀሚያ በማድረግ እንዲከናወን ያሰቡት ይፋ በመደረጉ የወያኔ የሙስና ኮሚሽን መስሪያ ቤት ግንባታው እንዲቆም አዟል። ኤፈርት ሙሉ ባለቤትነት የሆነበት የንብ ኢንሹራንስ ኩባንያ ባለ 18 ፎቅ ህንፃ ለመስራት ፈቃድ አግኝቻለሁ ብሎ ቁፋሮን ሲጀምር ስራውን መስራት የሚችሉ ተቋራጮች እንዳይሳተፉ ተደርጎ እንደተጀመረ የሚወስተው አይቆሽ ገልጸዋል። አባቱ ዳኛ ልጁ ቀማኛ በሆነበት ሀገር ኤፈርትና ወያኔ ተደጋግፈው ላለፉት 26 ዓመታት ሙስናን ገደብ አጣ ሁኔታ አገሪቷን እንዲያጥለቀልቅ በማድረግ ዝርፊያ ማካሄዳቸው አለ የማይባል ሀቅ ሲሆን ሰሞኑን ይፋ የሆነው ወያኔ ሙስና ይህን ምን ያህል ወያኔዎች እስከዛሬ በዘረፋው እንዳልጠገቡ ያሳያሉ ሲሉ ታዛቢዎች ክርታቸውን ገልጸዋል። የእስራኤል መንግስት ኢትዮጵያዊ ይሁዳዎችን ወደ እስራኤል ለማጓጓዝ መጀመሩን ይፋ አደረገ። በአሁኑ ጊዜ ወደ እስራኤል እንዲሄዱ የተፈቀደላቸው ቀደም ሲል ወደ እስራኤል የተጓዙ ቤተሰቦች ያሏቸው እንደሆነም ተገልጿል። የእስራኤል መንግስት በኢትዮጵያ ውስጥ ባሉ ኤምባሲው በኩል አገኘሁት የሚለው መረጃ እንደሚጠቁመው ከሆነ እስከዛሬ ድረስ 10,000 ያህል ይሁዲዎች ወደ እስራኤል ሄደው ለመኖር ማመልከቻ እንዳስገቡ ገልጿል። የወያኔ አሸንጉሊት ምክር ቤት ለእስራኤል መንግስት በሰጠው ገደብ የለሽ ፈቃድ መሰረት በኢትዮጵያ ይሁዲ ነኝ ያለ እንዲወጣ ሙሉ ድጋፍ እንደሚሰጥ ማስታውቋል። በአሁኑ ጊዜ በእስራኤል ውስጥ 135,000 በላይ ኢትዮጵያዊ ፈላሾች እንደሚኖሩ የእስራኤል መንግስት ይፋ አድርጓል። በድርግ አገዛዝ ዘመንና ከመደቁ ጋር በተያያዘ እና ካሳ ከበደ 25 ሚሊዮን ዶላር ጉቦ ተቀብለው የሙሴ ዘመቻ በሚል ብዙ ፈላሾችን ወደ እስራኤል ማሸጋገራቸው ይታወሳል። በሌላ በኩል ደግሞ ከእስራኤል የሚደርሰው ዜና እንደሚለው ከሆነ እስራኤል መቀበል የምትፈልገው ወጣት ወንዶችንና በአፋጣኝ ሰልጥነው ወታደራዊ ተቋም ውስጥ ሊመደቡ የሚችሉትን በመሆኑ ካለፈው የጎርጎሪያን ዘመን 2013 ወዲህ እስራኤል ወደ አገሯ ለማስገባት ቸልተኝ እንደማሳየቷን የኢትዮጵያን ይሁዳን መብት ተሟጋች ድርጅት በመግለጫው ላይ አትቷል። ለደካማዎች ለአዛውንቶችም ብዛም ቅድሚያ ባለመሰጠቱ የኢትዮጵያ ቤተ እስራኤሎች በተለያዩ ጊዜያቶች ተቃውሞ ሲያሰሙ ቆይታቸውም ይታወሳል። ወያኔ ካለፈው ሳምንት ጀምሮ ኢንተርኔት ማግኘት እንዲዘጋ አዟል። በኢትዮጵያ የተከሰተው ህዝባዊ ተቃውሞ ተከትሎ በአገር ውስጥ የኢንተርኔት አገልግሎት እንዲቋረጥ ከተደረገ ወዲህ የሞባይል ኔትወርኩንም ጨምሮ ማንኛውም የኢንተርኔት ግንኙነቶች ከተስተጓጎሉ ብዙ ወራቶችን አስቆጥሯል። ወያኔ በገጠመው ተከታታይ ህዝባዊ ተቃውሞ ከመገደብ ዘሎ ወደ አገልግሎት ማቋረጥ መድረሱ አገዛዙ ከባድ ፈተና ላይ መውደቁንም ግልጽ አድርጓል። ከሞባይል ኢንተርኔት ማቋረጥ ጋር የማህበራዊ ድረገጾች አገልግሎት መቋረጣቸው በተደጋጋሚ ተገልጿል። ፌስቡክና ትዊተርን የመሳሰሉ የማህበራዊ ድረገጾች ሙሉ በሙሉ ተዘግተዋል። አገዛዙ እንዲዘጋ ያዘዝ ነው። የኢንተርኔት አገልግሎት እስከመቼ እንደሚዘጋ ይቅርታ አገዛዙ እንዲዘጋ ያዘዘውን የኢንተርኔት አገልግሎት እስከመቼ እንደሚዘጋ የገለጸው ነገር የለም። ኢንተርኔት ለመዘጋቱ አገዛዙ በሰጠው ማብራሪያ የመቋረጡ ምክንያት ለዩኒቨርሲቲ መግቢያ ፈተና የሚሰጥ በማህበራዊ ድረገጾች መሽሎኩ ነው ሲል አትቷል። ወያኔ ኢንተርኔትን ለመዝጋት ለመክፈት ቴክኖሎጂውን የገዛ በመሆኑ እንደፈለገው ለመቆጣጠር የሚያስችል ሁኔታ ላይ መድረሱን አንዳንድ የውስጥ አዋቂዎች ገልጸዋል። በመሆኑም በአገሪቱ ላይ ያንዣበበ በመጣው ፖለቲካዊ ውጥረት እየተዋከበ ያለ በመሆኑ ኢትዮጵያን የኢንተርኔት አልባ ለማድረግ እንደሚሰራም ብዙዎች ይስማሙበታል። በገደብ ቦግልም የሚለው የኢንተርኔት አገልግሎት የንግዱን ዘርፍ ክፉኛ እንደጎዳውም ያገዛዙ ካቢኔ ሚኒስትሮች እየለፈለፉ ነው። በመጨረሻም በአስመራ የግንቦት ሰባት ቃል አቀባይ በመሆን ሲያገለግል የነበረው ዘመነ ካሴ በጤና ምክንያት ከአስመራ መውጣቱ ባለፈው ሳምንት የሶሻል ሚዲያ ላይ ይፋ ሆኗል። የዘመነ ካሴን ጉዳይ አስመልክቶ የግንቦት ሰባት መሪ ባለፈው ሳምንት ሶሮንታይ ህዝባዊ ስብሰባ ላይ በሰጡት ቃል በጤንነት ምክንያት በተያያዘ አስመራ ለቆ እንዲወጣ አድርገናል ሲሉ መልስ ሰጥተውበታል። በመቀጠልም ማንኛውም ግለሰብ በግንቦት ሰባት መቀላቀል መውጣት መብቱ በመሆኑ ዘመነ ካሴ በቃኝ በማለቱ አስተናብተነዋል ብለዋል። በማያያዝም ለህክምና እንዲወጣ ገንዘብና ፓስፖርት እንዲሰጠው ማድረግ ጉዞውን ግንቦት ሰባት አመቻችቶ ወደፈለገበት ሀገር አሸጋግረናል ሲሉ ተደምጠዋል። ይህም ጉዳይ አስመልክቶ ፕሮፌሰሩ የተናገሩት ሙሉ በሙሉ የሚያስተባብሉ አሉ። ዘመነ ካሴ ከግንቦት ሰባት ጋር ፍች ካደረገ የቆየ መሆኑና ለአንድ ዓመት ተኩል ያህል በአስመራ ሲንከራተት እንደቆየና የግንቦት ሰባትን ኃላፊነት እንዳላከናወነ የቅርብ አዋቂዎችም ገልጸዋል። በጤንነቱም ላይ የተለያዩ ችግሮች ግንቦት ሰባት እንዳደረሰበት እነዚሁ የውስጥ አዋቂዎች ተናግረዋል። ይህ በእንዲህ እንዳለ ራሱ ዘመነ ካሴ በአንድ የቪዲዮ መግለጫ እንደተናገሩ ከሆነ ከኤርትራ በሰላም መውጣቱን ገልጾ ሁኔታ የተሳካ እንደሆነ እንዲሁም ድጋፍ የሰጡትንም አመስግኗል። በሰጠው መግለጫ ላይ ቀደም ሲል የግንቦት ሰባት መሪ እኛም ወጪውን ችለን ፓስፖርት አስተናርተን ወደፈለገበት ሀገር ሸኝተናል የሚለው መሰረተ ቢስ መሆኑን የሚያረጋግጥ ለመሆኑ ብዙዎች ይስማሙበታል። በአስመራ የግንቦት ሰባት ተቀዳሚ ተጠሪ በመሆን ይሰራ የነበረው ዘመነ ካሴ ከግንቦት ሰባት ጋር የገባው ቅራኔ ምን እንደሆነ እስከዛሬ የታወቀ ጉዳይ የለም። ይህን ጉዳይ አስመልክቶ ሰፊ ማብራሪያ ይሰጥበታል ተብሎ ይጠበቃል። በኤርትራ ግንቦት ሰባት ምን እያደረገ እንደሆነና ለጉዳዩ ቅርበት ያለው ዘመነ ካሴ ማብራሪያ ሲሰጥ የግንቦት ሰባት ፍጻሜ ይጠናቀቃል ያሉ ወገኖች በድርጅቱ አባላት መካከል ድንጋጤ መፍጠሩና የግንቦት ሰባት መሪዎች ግልጽነትና ታማኝነት የሌለው መግለጫ በመስጠታቸው ቅሬታ እንዳሳደረባቸውም አክለው ገልጸዋል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠቃልላሉ።
Let me walk. musmata habibi layla ta
I'm gonna go to the
አርማጮቻችን በመጋጭ ላይ እንደገለጽነው አንድ ጽሑፍ እናስነምጣለን። የገዢው ግንባር አባላት በተከፋፈለች ኢትዮጵያ በሀገሪቷ ኢኮኖሚ አንበሳውን ድርሻ መያዛቸውና ከማዕድን ቁፋሮ እስከ ጨርቃጨርቅ ኢንዱስትሪ ከፋይናንስ ተቋማት እስከ አልኮል ምርቶች ድረስ የተቆጣጠሩበትን መንገድ በማገናዘብ ያገዛዙ የመጨቆኛ ምንጭ እንደሆነ መያዙን የሚገልጽ ንብረቶች በአንድ ቋንቋ ተናጋሪዎች መያዙን የሚያብራራ ጽሑፍ ለእናንተ ለአድማጮቻችን ልትጋሩት ማሰብ ከዚህ ቀጥለን እናስደምጣለን። የትግራይ በልማት መጎዳት ነገር ትግራይ በልማት ወደ ኋላ ቀርታለች የሚለው ሰሞኑ ለቅሶ አንዳንዶቹ የተዘጋ ፋይል በግን ድከፈት የጎተጎቱ ይመስላል። ስርዓቱ ፍትሃዊ አይደለም ሲባል ያማራው እንግዳ ቡድንን ባህርዳ ከነማን ካልገደልን ብለው ባስለቃሽ ጭስ የተበተኑት የትግራይ ልጆችና በሰላማዊ አረቻ ሃይማኖታዊ በዓል ላይ እጃቸው ወደ ላይ ለሰላማዊ ተቋም በማመሳቀሉ ላይ ጥይት ማርከፍከፉንም ይጨምራል። ዜጎች እኩል ሊታይ ይገባል ለማለት ነው። አንዱ አላግባብ የሚገደል መሆን የለበትም። የሰሞኑ ትግራይ በልማት ወደ ኋላ ቀርታለች በፌደራሉ መንግስት ተበድላለች አይነት ለቅሶ በባጀት ዋዜማ መሆኑ ብዙ የተዘጉ ፋይሎች እንዲከፈቱ ያበረታታ ይመስላል። ለመሆኑ ትግራይ ከማን ጋር ተወዳድራ ነው ወደ ኋላ የቀረችው? ከአሜሪካ ወይስ ከስዊዘርላንድ? መቼም ከአማራ፣ ከኦሮሚያ፣ ከሶማሊያ፣ ከደቡብ ወዘተ ያላችሁ በማስረጃ እንደማትሞግቱን ተስፋ አድርጋለሁ። ትግራይን ጨምሮ ሁሉም የሀገር ህዝቦች የሚኖሩባት ቦታ በልማት ቢያልግ መኛለሁ። ላለፉት 26 ዓመታት ትግራይ እንደናት ልጅ ሌላውን እንዳንዱን እንደ ጠላት የቀረውን እንደ እንጀራ ልጅ የሚያስራት የፌደራል የሚል ታርጋ ስለተለጠፈለት እንውቀሰው ካላችሁ ለምን ለትግራይ ክልል አዲስ በብል ካልሆነ ጩኸቴን ቀሙኝ አይነት የሰሙ ለቅሶ ውሃ አይቋጥርም።
የአንድ አገር ብሔራዊ ዳቦ በጀት ባለፉት 26 ዓመታት እንደልከፋፈል ሲከፋፈል እንደነበር ተሰርቆም ተለምኖም የመጣው ሁሉ ባርሎ እንዴት ለትግራይ ክልል ቅርሚያ በሚል ይሄድ እንደነበር ብዙ ማስረጃ መዘርዘር ይቻላል። የሁሉ ተግዞ የትግራይ ክልል ከሌላውም እየተቀማ ተወስዶ ያንን ያህል ተጠቀመም የሚል ቅሬታ የሚያቀርብ ቢኖር ፍትሃዊ ያልሆነ ስርዓትና አመራር መደገፉ አንድ ነገር ሆኖ ጆሮ ገብታ ስምታ ሊሆን ይችላል ይሆናል። ይቅርታ እንደገና እናረፍት ነገር ደግመዋለሁኝ። ይሄ ሁሉ ተግዞ የትግራይ ክልል ከሌላውም አፍ እየተቀማ ተወስዶ ያንን ያህል ተጠቀመም የሚል ቅሬታ የሚያቀርብ ቢኖር ፍትሃዊ ያልሆነ ስርዓትና አመራር መደገፉ አንድ ነገር ሆኖ ጆሮ ገብ ስሞታ ሊሆን ይችላል ይሆናል። በየአመቱ የአገሪቷ ባጀት ይደለደላል። የበጀት ስሌቱን ዛሬ ትግራይ ተበድላለች የሚሉት እንዴት እንደተሰራ መለስ ብለው ቢያውት እንመክራለን። በአጭሩ ህወሓት በሚቆጣጠረው የፌዴሬሽን ምክር ቤት በየክልሉ ለምክር ቤቱ በተወከሉ ፖለቲከኞች የበጀት ድልድሉ ቀመር ይጸድቃል። ባለፉት 26 ዓመታት ይሄ ድራማ እንደቀጠለ ነው። መጀመሪያ በጦርነት የተጎዱ ክልሎች ልዩ ድጎማ ይሰጣቸዋል ተባለ። በዚህ ሂሳብ ከአቅማ በላይ በጀት ስሌቱን ይሄን ታሳቢ ያደረገ በማድረግ ያለውን በጀት ለትግራይ ተደጋግሞ ተሰጥቷል። ከዛሬ 13 ዓመት በፊት አንድ ቀን ለዘገባ ወደ ፓርላማ ሲሄድ በአጋጣሚ ለላዳራሽ የጦፈ ክርክር መኖሩን አንድ አባል ሹክ ይለኛል። ጉዳዩን ለመስማት የተወካዮች እነሱ የሚጠሩበት ስም ስለሆነ ይቅርታ፣ የፓርላማ አባላት ተብዮች ስብሰባ ተውኩና በዚያው በፓርላማ ግቢ ያጠገቡ ወደሚገኘው የፌዴሬሽን ምክር ቤት ገባሁ። እነዚህ የፌዴሬሽን ምክር ቤት አባላት በቀጥታ ከክልሉ ተወክለው የሚወጡ በመሆኑ ብዙዎቹ የክልሉ ከፍተኛ ባለስልጣኖች ናቸው። የለቱ ውይይት በጀት ቀመር ስሌቱ ላይ ለመወሰን ነበር። የደፋር ምክር ቤት በአገሪቱ በጀት ስሌት ላይ ብቻ ሳይሆን በህገ መንግስቱ ላይ ፈራጅ ነው። ዳኞች በግልጽ ለሚያዩት ህገ መንግስቱን የጣሰ ክስም ሆነ አቤቱታ ይሄ ህገ መንግስታዊ አይደለም የሚል ቅሬታ ሲቀርብ ወዲያውኑ ወደ ዝም ምክር ቤት ይላካሉ። ይህ ምክር ቤት ካልሆነ ሌላ ህገ መንግስቱን የመተርጎም ስልጣን የለውም። ለበጀት ድልድላው መሰረት የሆነው ቀመር የሚወሰነው በዚህ ምክር ቤት ነው። ታዲያ በዚህ አለት ስብሰባው የበጀት ቀመሩ ለመወሰን የትግራይ ክልልን ወክለው ከሚገኙት ፌዴሬሽን ምክር ቤት አባላት መካከል አቶ ሀሰን ሽፋ በጊዜው የፌዴራል ፖሊስ ምክትል ኮሚሽን፣ ዶክተር ሰለሞን እንቆይ የክልሉ ሌላ ባለስልጣን መገኘታቸውን ትዝ ይለኛል። የአፋርና የቤንሻንጉል ክልል ፕሬዚዳንቶችም ነበሩ። የሆነ ሆኖ ውስጡን ሲብላላ የነበረው ከበጀቱ በህዝብ ብዛት ስሌት ለመቶኛ ሲካፈል በዚያም እየተባለ ዛሬ ተጎዳሽ የተባለችው ከአገሪቷ ህዝብ 6 በመቶ ትግራይ ያለ ማጋነን ባካፋ ይዛቅላታል። ይሆን ነገር ሆድ ይቆርጣል ሆነባቸው መሰለኝ እያንዳንዱ ክልሎች የበጀት ስሌቱ ቀመር አግባብ አይደለም የሚል ስሞታ በዚያ ስብሰባ ላይ ያነሳሉ። ህወሓት ይህን መሰሉ ጥያቄ አንዳንዴ በተለያዩ ክልሎች ሲነሳ የትግራይ ህዝብ ደመኞች እያለ በማሸማቀቅ ጥያቄውን ሲያዳፍን ቆይቷል። በለቱ የቤንሻንጉል የጊዜው ፕሬዝዳንት ያረጋል አይሸሹም እየደጋገም በተለይም ትግራይና ቤንሻንጉል ጨምሮ አነስተኛ ህዝብ ያላቸው ክልሎች ለቀመሩ የህዝብ ብዛት በመቶኛ ከፍ ብሎ ከተሰጠ እንደሚጎዱ በማስተዋል ሰፋ ያለ ዲስኩር እንዲያደርግ ተደረገ። በተናገረ ቁጥርና ሀሰን ሽፋን እየደጋገመ ዞሮ ማየቱ ሰውየው ከኋላ በሱ በኩል ሆነ ተብሎ እንዲነሳ የተፈለገ አጀንዳ ለመኖሩ ግልጽ ነው። ህወሓት እንደ ልቡ የሚጨፍርባቸው ሰዎች አንዱ ያረጋል ነው። እንደ ልቡ ከሚጋልበውም ክልሎች ቤንሻንጉል ክልል አንዱ ነው። ቁጥር የገባቸው በመጠኑ ለማስረዳት ሞከሩ። አንዳንዶቹ ፈራ ተባይ ያሉ የህዝብ ብዛት በቀመር ስሌቱ ትኩረት ሊሰጠው እንደሚገባ፣ መሰረተ ልማት ወደ ኋላ መቅረቱን ቁጥር እያስደገፉ ለማስረዳት ሞከሩ። አጠራጠር ያለ አስተያየት ሲሰጥ የቆየው ሀሰን ሽፋ ቆጣም ከረምም ቆጣ እያለ በምክር ቤቱ ያሉትን ለማሸማቀቅ እሱ የትግራይ ህዝብ ደመኞች ያላቸውን እየጠቀሰ የቀረበውን ለህዝብ ብዛት የበለጠ ይሰጥ የሚለውን አጣጣለ። ህዝብ ብዛት እየተባለ ቅድሚያ በበጀት ቀመሩ ከፍተኛ ድርሻ ከያዘ በጦርነት ተጎዳችው ትግራይ ተጠቃሚ እንደማትሆን ዘረዘረ። ለይስሙላ የተደረገው ውይይት ሀሰን ሽፋ ያስረገጠበትን ሀሳብ መሰረት ያደረገ ውሳኔ ተላለፈና ተዘጋ። በዚህ ቀመር ስሌት በጀት ይመደብና ፓርላማው ሰኔ 30 ለረፍት ከመዘጋቱ በፊት አጸደቀው ይባላል። የበጀቱን ጉዳይ አነሳሁት በአገሪቱ ህዝብ ስም የተገኘ ገቢ ከብድርና ከእርዳታ ከሚመጣው ማን የአንበሳውን ድርሻ ሲቀለጥፍ እንደኖረ በግልጽ ያሳያል ብዬ ነው። ከዚህ በተረፈ በእነ ኤፈርት ስም ከዚህ በጀት ጨምሮ ከየባንኩ የተዘረፈው የመሠረተ ልማት የፋብሪካዎች አይነት ቁጥር በሰብአዊነት ተግባር የመጡ መንግስታዊ ድርጅቶች ሳይቀር በአማራ፣ በኦሮሞ፣ በሶማሌ ሆነ በሌላ ክልል ለመስራት ያመጡትን ፕሮጀክት አጥፈው ዛሬ ተበደለች ወደተባለው ትግራይ ካላዞሩ ፈቃድ የማይሰጣቸው እየተነገራቸው አንዳንዶቹ ያንን ሲፈጽሙ ጥቂቶቹ እየጣሉ ወጥተዋል። በዛህር ላይ ይሆን ተብሎ ተሰራ በፖሊስ ሳቢያ ህብረሰቡን በልማት ተጠቃሚ ሊያደርጉ ይችላል የሚችሉ ፕሮጀክቶች ወደ አንድ አካባቢ ትግራይ በብዛት እንደሚጎርፉ ተደጋግሞ የተዘገበ ነው። በርግጥ በአማራ ክልል ሚያቸው ያልደረሱ ህጻናት ለማምከን ዘመቻ ጭምር እየተደረገ የአስር ዓመት ህጻናት ሳይቀር ወሊድ መከላከያ ካለፍላጎታቸው በክንዳቸው እየተቀበረ መካን እንዲሆኑ ተፈርዶባቸዋል። ህጻናት በጊዜ ክትባት አጥተው ከተወለዱ በስንት መቶኛ እንደሚሞቱ ከዚህ ይህም ቁጥር ከትግራይ በስተቀር በተለይ በአማራና በኦሮሚያ ክልል ብዙ መሆኑን ባለፈው ዶክተር ቴዎድሮስን አድሃሞን ለመቃወም የራሱ ስርዓቱ ያሰራጨው ማስረጃ ይፋ ያደረገው የአማራ ባለሙያዎች ጥናት ያሳያል። የትግራይ ተማጋቾች ማለት እያንዳንዱ የትግራይ ህዝብ ተጠቀ ማለት ነው ተብሏል ብለው አጀንዳ ለማስቀየር ወይ ለማደናቆር ሲሞክሩ ይገርመኛል። ዛሬም ድንጋይ ላይ የተቀመጠው የሚማሩ ህጻናት ኢትዮጵያውያን እያየን የበጀቱ ዋዜማ በተቃዋሚ ታጋዮች እንደበት የሚደለቀው የባቡሩና በልማቱ ዱሃላ መቅረዝ ዜማ ሌላው ቀርቶ የድሬዳዋን ከተማ ህዝብ መከራና ድህነት ያየ አይታዘባችሁም? ዛሬ በሰው ጫንቃ ላይ በኢታዘች እናት ብዙ ኪሎ ሜትር እየተጓዘች መንገድ ላይ ህይወቷ በሚያልፍበት ሀገር ዜጎች በገፍ ስራ አጥተው ነው የብሔራዊ ዳቦ ድርሻቸውን ባርሎ እየተቀማ ከቆሻሻ ላይ እስከ መብላት ሲደርሱ ቆሻሻ ላይ ኖረው በቆሻሻ ተቀብረው ሲሞቱ ይህን ስርዓት ያቆመ ህዋት በበላይነት እያስተዳደረ ባቡር በልማት ቀረን ተበደልን ስትሉ አታፍሩም? ባይሆን ሲታደግም ፍትሃዊ በሆነ መንገድ በአገሪቱ ሀብትና በዳ ከመጣ ሀብት እኩል ካልሆነ ሌላው የቤተ መንካቸው የሚሆንበት ስርዓት ለአገር አደገኛ መሆኑን እንዴት አይገለጥላችሁም? ዘንድሮ እናቱ የሞተችበትም ውሃ ያወረደችበትም እኩል ያለቅሳል። ሆኖ እንጂ በሆኑ በልማት የተጎዳችው ትግራይ ከየትኛውም ክልል ተወዳድራ ነው? መቼም እዛ ሰፈር ማፈር ከቀረ 26 ዓመቱን አክብሯልና ዓለም አቀፉ ሂሳብ ስሌት እኛ ሳናውቀው ተቀየረ እንዴ? በሉ እንግዲህ አሳጉርጓሪው አይደል ከነተረቱ ሁሉም እንዴት እንደተጎዱ እንደኖሩ ያቅሙን ይጻፍ። ፈርዶብና እናነሱ ከረሱት ማስተዋስም ምን ይከፋል? ቸርን ሰንብት በማለ ጻፊው ጽፋቸውን አጠቃላሉ።
ወደ ምን 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 ም
ዘመነ ካሴና ምስለወያኔ ሆነው ግንቦት ሰባት ተፋጠዋል። የዘመኑ የፖለቲካ ፈተና ተግዳሮት በሀገራችን የነገሰውን የትግሪ ወያኔ ዘረኛ አገዛዝ በምን ዘዴ የመጨረሻው አምባገነን አገዛዝ አድርገን እንደምንሸኘው መላ መምታቱ ላይ ነው። በሚሊዮን በሚቆጠሩ ኢትዮጵያውያኖች መንፈስ ውስጥ የሚብላላው ሐሳብ ይህን ጉድለት በማንሳት ኢትዮጵያችንን የጋራ ቤታችን ሀገራችን ውስጥ በዜግነታችን ኮርተን ሁሉም አይነት ሰብአዊና ዲሞክራሲያዊ መብቶቻችን ተከብረው የምንኖርበት ሀገር እንድትሆን ነው። ይህ ተስፋ ግን በትግል ሰዓት ተጭሮ በትንቅንቅ የምንወጣው እንጂ ከትግሬው ያኔ ፋሽስታዊ አገዛዝ በችሮታ ሊመጣ እንደማይችል ጋድ እንዲሆንልን ከተደረገ 26 ዓመታትን አስቆጥሯል። ከዚህ ከ26 ዓመታት የመከራ ዘመን የምንወስደው ትምህርት ቢኖር በዘር ላይ የተመሰረተ ጥላቻ፣ የቂም በቀል ቁርሾ፣ ዘረኝነት የቀሰቀሰው ቁጣ በጥፍ እያደገ መሄድ፣ በንባና በደም የተለወሰ አሳዛኝ ጥላቻ መብራከት መመለሻ ወደማይገኝለት የከፋ የጨለማ ዘመን እየተጓዝን መሆኑን ነው። ሁላችንንም በጥላቻ ስር ቤት ያስቀመጠን የትግራይ ያን ያገዛዝ ከዚህ በኋላ በትንሹ የአምስት ዓመት ዕድሜ ያህል ከቀጠለ የዜጎች መከራና ጣር ወሰኑን አልፎ በፊታችን የሚፈነዳ አሳዛኝ ገጽታ እንደሚከሰት መገመት አያዳግትም። በሌላው በኩል ደግሞ አገዛዙን ለዝግመታዊ ሞት ለማብቃት ህዝባዊ ቁጣው አፍጦ ያየው ነው። በሞራላዊ ልዕልና የደረጀ ድፍረትን ተጋፍጦ በድፍረት ሞትን ፊት ለፊት የሚገጥም የትኛውም ምድራዊ ኃይል ሊያከስሞ በማይችል አብዮታዊ ማዕበል አገሪቷ ልትናወጽ እንደምትችል የተለያዩ ምልክቶች እየታዩ ነው። የአገዛዙን ኢሞራላዊ ድርጊቶችን ለማውደም ሀገር ገዳይ ደዌዎችን ለመቅጣት ከህዝባዊ አመጽ ያነሰ መፍትሄ የለም። አገራችን ኢትዮጵያም ወደዚያ እየተንደረደረች ነው። የጊዜ ጉዳይ እንጂ ሚሊዮኖችን ረግጦ እየጨፈለቀ አስሮ እያንግላታ ከአገር እያሰደደና እየገደለ ያለ አገዛዝ ባለበት ይቀጥላል የሚሉት የሞራል ስሌታቸው እጅግ የዘቀጠባቸው የሚያሰሙት ጩኸት ነው። የኢትዮጵያ ህዝብ ይህንን በአገራችን የተንሰራፋውን አምባገነን ኋላ ቀር ዘረኛ ቡድን ለማስወገድ የስነ ልቦና መሰናዶን በተግባር እያሳየ ነው። ባንድ ልብ መሰናዶ ያለው ትውልድ ተበራክቷል። በኢትዮጵያዊነት መንፈስ የተሸከፈ የተስፋ ብርሃን ጎህ መቅደዱን እያየን ነው። በመሆኑም ለፍትህ ሲባል አገዛዙ ይፍረስ ስንል አገዛዙን በራሱ አምሳያ መተካት እንዳልሆነ የበርካታው ሚሊዮኖች ግፋውን ድምጽ ያስተጋባል። በዘውግ ማንነት ክብር የለሽ ዜጋ እንዲሆን የተደረገው ህዝብ አገዛዙን በአመጽ ለመጋፈጥ የስነ ልቦና መሰናዶ አድርጓል። ይህም ኢትዮጵያዊ ስነ ልቦናዊ ኃይልና እምነት በእጁ ጨብጦ ፍጥጫ ላይ ነው። ተገፍቶ ገደል ጠርዝ የተንጠለጠለውን የኢትዮጵያን ህልውና በደለደለ መሠረት አጽንተን ለቀጣዩ ትውልድ ለማሻገር የአመጽ እርምጃ መወሰዱ ብቸኛ አማራጭ ነው። በሌላ በኩል ደግሞ ዛሬም ኢትዮጵያ ሉዓላዊነቷ የተጠበቀ ሀገር እንድትሆን የብሔር ጥያቄ ዋነኛውና የቅራኔ ቅርጽ ነው ብሎ የሚያቀነቅነው የወያኔ አስተሳሰብ እየናጣት ነው። ጥያቄያችን አልተመለሰም የሚሉ ተገንጣይ ንቅናቄዎች በተራ እንንገስ እያሉ ነው። የነዚህን ከኦጋዴን እስከ ጋምቤላ፣ ከቤኒሻንጉል እስከ አፋር ድረስ ያሉ የአማጽያኖች እንቅስቃሴ ዕውቅና በመስጠት የብሔር ጥያቄን ለሥልጣን መወጣጫ ብቸኛ መፍትሄ አድርጎ የሚያይ ንቅናቄ ከአስር ዓመታት በላይ በዲያስፖራው ምሽግ ከያዘ ወዲህ ኢትዮጵያዊነትን እየተፈታተነ ነው። ይህ ንቅናቄ ባለው የሚዲያ አውታር ማንነታችን ታውቆልን ድንበር ይበጅልን ለሚሉ ሁሉ ልክ እንደ ወያኔ ዕውቅና ሰጥቷል። የወያኔን ከፋፍሎ ማቆምና መሰል ስልቱን እልቂት ጠሪ ዘውግ ተኮር ውሎችን ተዋውሏል። ከጉራ ፍርዳ እስከ ደምቢዶሎና ግንቢ ለተተገበረው ሕዝብ የማፈናቀልና የማባረር ዘመቻ ዋነኛው ተወናዋኝ ከሆነው ኦነግ ጋር ግንባር የፈጠረ ንቅናቄ ነው። ይህ ንቅናቄ የዘውግ ማንነት ብቸኛው የክልሎች ድንበር ያደረገውን የወያኔን ቋንቋ ተኮር ፌዴራሊዝም ላይ ፍቅር ስላለው በቀጣዩ በሚከሰተው የዜጎች ትንቅንቅ አትራፊ ነኝ ባይ ነው። ግንቦት ሰባት የዘረኝነት ግንብ ገንብተው ዘረኛ ጦር ሰብቀው ወያኔን ጥለን ድርሻችንን እንከፋፈላለን ከሚሉ የወያኔ ዘረኛ ስርዓት ካራባቸው ድርጅቶች ጋር ግንባር በየጊዜው የፈጸመ ንቅናቄ ነው። ከዘረኝነት የዘለለ ፖለቲካ አስተሳሰብና አደረጃጀት ያላቸውን ይሸሻቸዋል ወይንም ስም የማጥፋት ዘመቻ ያካሄድባቸዋል። እንዶ ወያኔ ሰዎችን አጥንትና ደማቸውን እየመነዘሩ የሚያሰባስቡ የወያኔን መርሃ ግብር የትግላቸው መስመር ካደረጉ ጋር ፊርማውን ያስቀመጠ ንቅናቄ ነው። የግንቦት ሰባት ፖለቲካ ያካሄድ ከወያኔ ጋር የሚደረገውን ትግል የሚያደናቅፍ ለወያኔም መሰንበት በተዘዋዋሪ ድጋፍ እየሰጠ ነው። ንቅናቄው ከሚያደርጋቸው የጥምረት መገለጫዎቹ አንጻር በበቂ ሁኔታ ተተችቶበታል። ግንቦት ሰባት በይፋ ራሱን በአደባባይ ካወጣ ወዲህ በኢትዮጵያ አንድነትና መፈቃቀር ላይ ያለውን ህዝባዊ እንቅስቃሴ ጉልበቱንና ጥንካሬውን እንዲበተን ያደረገ ንቅናቄ ነው። ወያኔ የጥፋት መልእክተኛ ነው ብለን የምንወቅስበት የምንታገለበት የቆምንበት አመለካከታችን መንፈሳችን ከነኦነግና ቅርንጫፎቻቸው ከግንቦት ሰባት ከሲዳማ ከኦጋዴን ወዘተ ነጻው ጨዎች ጋር እጅጉን ይለየናል። ወያኔን ተቃውሞ ኦነግን ማፍቀር ወይንም በወያኔ ድሪቶ የተጠቀለለውን ኢሃድግን ረግመን ግንቦት ሰባትን ማፍቀር ባግራችን መጻይድ ላይ ደባ መስራት ነው። የነጻው ጭ ድርጅቶችን ፍልስፍናና እምነት አለመረዳት የቆሙበትን መርሃ ግብር ክዶ የሌላቸውን ባህሪ ማስተዋወቅ ኢትዮጵያዊነትንም ማዘናጋት ይሆናል። ከጎጠኞች ጎን መቆም አገሮዳዱንና የአንድነት ኃይሉን ማዳከም ነው። ብሎም ኋላቀር አደረጃጀት የሚያስከትለውን አደጋ መካድ ከመሆን አልፎ ጎሰኝነትን መሰረት ባደረገው ያኔያዊ ቅኝት የትግል አንድነት እንዲኖር ጥሪ ማቅረብ ሽንፈትን ተሸክሞ በአገራችን ህልውና ላይ አደጋን መጋበዝ ነው። ወይንም በሻቢያ የበላይነት የበላይ ጠባቂነትና በሱም ልጓም የሚጎተት ታጣቂ ያለኝ የሚለውን ግንቦት ሰባት በማጀብ ባገር ላይ ክህደት መፈጸም ነው። በዳያስፖራው ውስጥ በኢትዮጵያ ምስቅልቅል ፖለቲካ ውስጥ የሚንሸራሸረው ምስሌ ወያኔ ግንቦት ሰባት በራሱ ላይ ተሐድሶ አድርጎ አንድ ህዝብ አንድ አገር አንድ ሰንደቅ ዓላማ በሚለው ኢትዮጵያዊነት መንፈስ ላይ ለመቆም ባለመፈለጉ ባለፉት 5 ዓመቶች 3 ግዙፍ የፖለቲካ ኪሳራ ደርሶበታል። እነዚህ የፖለቲካ ክስረቶች ደግሞ ንቅናቄውን ወደ መጥፋቱ እየወሰዱት ነው። በኦክቶበር 2012 ዓ.ም ምረት ካመራሩ ያፈነገጡ በወቅቱ ኢትዮጵያዊነትን ከፍተኛ ፈተና ውስጥ እንዲገባ ሲራውን ባዝማችነት የሚያካሂደው ግንቦት ሰባት ነው ሲሉ ቃላቸውን ሰጥተው ነበር። ግንቦት ሰባትና አጋሮቹ በፕሮፖጋንዳቸው የኢትዮጵያዊነትን ትግል ክፉኛ እንደጎዱት በተለይም ኢትዮጵያዊነት ባልተሰባሰበበትና ባልተደረጀበት ወቅት በባዕዳን ታግዘው ተጠያቂነት በሌለ ሁኔታ አገራችን ኢትዮጵያን ከወያኔ ባልተናነሰ ሁኔታ ለመከራ እንደዳረጓት ብዙ መረጃዎችን ማካፈላቸው የሚታወስ ነው። የግንቦቴዎች የፖለቲካ እይታ የወያኔ አመለካከት ግልባጭ ነው ሲሉ ቅድመ ማስጠንቀቂያዎችን ሰጥተውን ነበር። ይህን ሁኔታ ተሸጋግረን በ2015 ዓ.ም ደግሞ ግንቦት ሰባት ሻቢያና ወያኔ ካስታጠቁት ደሚት የትግራይ ህዝባዊ ዲሞክራሲያዊ ንቅናቄ ወያኔ ቁጥር 2 ጋር በፊርማ የጸደቀ ስምምነት ተሽሮ የደሚት መሪ ከጀሌዎቹ ጋር ኮብልሎ እጁን መስጠቱ የፖለቲካውን ኪሳራ አጉልቶ አሳይቶታል። ሻቢያ ዝሎት የነበረው ሚሊሻ የወያኔ ግማሽ አካል እንደነበር በወቅቱ ይፋ ሆነ። እነዚህ የፖለቲካ ቀውሶች ንቅናቄውን ወደ ዝግመት ሞት ጉዞ እንደወሰደው አሌ አይባልም። ወደ ሻቢያ የመሸገበትን ታሪካዊ ምክንያቶች የግንቦት ሰባት አባላቶች ብዙ አትተውበታል። በግንቦት ሰባት ምክንያት ኢትዮጵያዊነት የተገፈተረበትን ምክንያቶች ከውስጡ የወጡ አባላቶቹ መስክረውበታል። የሻቢያን አጀንዳን ግበው በጎጠኝነት የዘውግ ማንነት ላይ በተንጠለጠለ አስተሳሰብ ኢትዮጵያን በብሔር ሸንሽኖ የማዳከም አጀንዳ ለማስረጽ የሚደረገው መዳከር የጸረ ኢትዮጵያ ተልእኮ እንዳለው በርካታ ማሳያዎች ተነግረዋል። የህወሓት ከፋፋይነትና ጎጠኝነት ከማራገብ ይልቅ በደምና ባጥንት የቆሙ የአንድነት አምዶችን፣ የህዝብ ለህዝብ መስተጋብርን፣ ለዘመናት የጸኑ ቅርሶችን ለአንድነታችን እንድናውለው ጥሪዎች ቀርበዋል። ከአንድነት ይልቅ በተናጠል ማንነት ላይ በተመሠረተ አዲስ ልቦለድ ታሪክ ላይ ማቀንቀን እንዲቆም ለግንቦት ሰባት በተደጋጋሚ ተነግሮታል። በተለይም የኦሮምኛ ቋንቋ ተናጋሪውን ራሱን የባለፈው ዘመን ብቸኛ የጥቃት ሰለባ አድርጎ በመውሰድ እንዲብሰለሰል ሲገፉ አማራውን ደግሞ በቀደሙት አባቶቹ ታሪክ የሚያፈርና የሚሸማቀቅ ሆኖ እንዲቀር የሚለፍፈውን ድርሳናት እንዲያቆም ምክር ተሰጥቶታል። ከሰሞኑ ደግሞ ምስለ ወያኔ ግንቦት ሰባት ወደ ሶስተኛውና ወደ ከፋው የፖለቲካ ቀውስ ተሸጋግሯል። የግንቦት ሰባትን ፕሮፖጋንዳ ካስመራ ወደ ዋሽንግተን የሚያስተላልፈው ዘመነ ካሴ የድርጅቱን መጻኢ ዕድል ሊያበስር ከተደበቀበት ስፍራ ሆኖ በድርጅቱ ውስጥ ስጋትና ፍርሃትን አስፍኗል። እኛ ኢትዮጵያውያን ዘመነ ካሴ በቅርቡ ይሰጣል የሚባለው መግለጫና ቃለ መጠይቅ በንጥልጥል ላይ ያለውን የግንቦት ሰባት እስትንፋስ እንደሚያከስመው ከወዲሁ መናገር ይቻላል። ዲያስፖራውን በግንቦት ሰባት ምክንያት የነበረውን ተስፋ አሟጦ ከበላ የሰነባበተ በመሆኑ ከእንግዲህ ያለው ዕጣ ፈንታ ለኢትዮጵያ ማሰብና መጨነቅን መማር ይሆናል። በግንቦት ሰባትም የመፍረስ መርዶ ዋዜማ ላይ ቆመን የምንለው ቁም ነገር ቢኖር ባዶ ፕሮፓጋንዳ ሲጋት ለነበረው አባሎቹ ሐቁን ለማየት ሕሊናችሁን ክፈቱ እንላለን። እርግጥ ከምናየውና ከምናምነው የአስተሳሰብ አድማስ ላይ ቆመን የምንሰጣቸው ግንዛቤዎችን ሻቢያ ለዘመነ ካሴ ያሳየው ቸርነት በስተጀርባው ያዘለው የተግላቢጦሽ ሊሆን እንደሚችል ግምት ውስጥ ማስገባት ይኖርብናል። ሻቢያ ለዘመነ ካሴ ያሳየው ደግነት ለምን በነ ኮሎኔል ታደሰና ለቀሩትም አልሆነም ነበር የሚለውንም እንድንዳስስ እንገደላለን። ምናልባት ግንቦት ሰባት ሻቢያን ሊያገለግል የማይችል ፈረስ ሆኖ ከተገኘ በምትኩ ሌላ እየተፈጠረ ይሆን እንዴ የሚለውንም ጉዳይ እንድንቃኝ እንገደላለን። በአገራችን አይሆንንም ትተሽ ይሆናልን ያዢ የሚባለውን አነጋገር በቅጡ ማጤን ያስፈልጋል። ሻቢያ እንደገና ኢትዮጵያውያንን የሚከፋፍልበትን ወይንም ሻቢያ ራሱ በቀመረው ሴራ በዙሪያው እንድንሟገትበት አዲስ ትዕይንት ይዞ እንደሚቀርብ ማሰቡ ብልህነት ነው። ይህን ግምት ውስጥ ካስገባን የዘመነ ካሴ ለሚሰጠን ዱብዳ መግለጫ ወይንም በአዲስ በድርጅቱ ተመስሎ ቢቀርብ ሻቢያ አዘጋጀው ቲያትር ወይንስ ራሱ ዘመነ ካሴ ከሻቢያ የሚመጣ በጎ ነገር የለም ብሎ ግንቦቶዎችን በሐዘን ድንኳን እንዲሰበሰቡ የወሰደው አቋም ይሆን? ይህ ውሎ አድሮ የምንሰማው መርዶ ይሆናል። ዘመነ ካሴ በሰከነ ልቦና ያለፈበትን ስንክሳር በጽሑፍ ሊያበረክት የሚችልበት ዕድል አግኝቷል ብለን እንገምታለን። ከሁሉም በላይ በተጭበረበረ አጀንዳ ለማገዷቸው ሐቀኛ ልጆች ሲል ስህተቶችን ለመቀበል ይደፍራል የሚል ግምትም አለን። እንደ ምሳሌ ፊሽካ ተነፋ ለሚለው ባዶ ፕሮፓጋንዳ አሳማኝና በቂ መልስ በመስጠት ከተጠያቂነት ራሱን ነጻ የማድረግ ኃላፊነቱን በፊት ለፊት በድፍረት መቀበል እንዳለበት ልናስገነዝበው እንወዳለን። በኢትዮጵያ የመንግሥት ግንባታ ሴራ በሻቢያ እንዴት እንደሚዘወር የተገንጣይ እንቅስቃሴዎች ብዛትና በሀገር ምንነት ብያኔ ላይ ግንቦት ሰባት የያዘው ጸረ ኢትዮጵያ አቋሞች ማንነት እና በአጠቃላይ ከአካባቢያዊ አደገኛ የመበታተን ስጋት ስላመጡት ክስተቶች ትንታኔዎችን ይሰጣል ብለን እንጠብቃለን። ከግንቦት ሰባት በስተጀርባ ስለቆሙት ጸረ ኢትዮጵያ ኃይሎች የአገሪቷን ዕጣ ፈንታ ወደ ከፋ መዳረሻ እየገፉ ስላሉት ይነግረናል ብለን እንገምታለን። በቅርቡ በቪዲዮ በተቀረጸው በራሱ ምስልና ድምፅ ከተናገራቸው መልእክቶቹ ከተነሳን ካውንታዊ ቅድመ ግምታችን በተጻረረ ሁኔታ የሰጣቸው ተቃራኒ መልሶች አሉ። በሰሞኑ የቪዲዮ መልእክት አብዛኛው ኢትዮጵያዊ ዘመነ ካሴ ምስለ ወያኔ ግንቦት ሰባትን ህልፈቱን ለመናገር ድፍረቱ ይኖረው ይሆናል ወይስ አዲስ የሴራ መረብ ጠልፎት ይሆን የሚለውን ጥያቄ ጭሯል። ካሉን ምንጮች ከተነሳን ዘመነ ካሴ ከዳግማዊ መያድ ጋር መቀራረቡን የመረጠ በመሆኑና ዳግማዊ መያድ በተራው ግንቦት ሰባትን እንቻለው በሚል ለዘብተኛ አቋም ስለሚዋልል እና ግንቦት ሰባትን በሚያስተናግድ ትብብር ውስጥ የመቀላቀል አዝማሚያ ስለሚያሳይ ዘመነ ካሴ ህዝቡ የሚጠብቀውን ምስክርነት ይሰጥ ይሆናል የሚለውን ግምት አጠራጣሪ አድርጎታል። ድል ለኢትዮጵያ ህዝብ። አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኩላ ወርቁና እኔም ወርቁ ሞላነን። ደህና ሁኑ፣ ደህና ሰንብቱ። በቸሪክ ተመን ድል ለኢትዮጵያ ህዝብ።
I'm not a soul, she's a tower.